ሻለቃ ዳዊት የከሸፈች ሀገር የሚያደርጋት ያሏቸውን ዝርዝሮች ያቀርባሉ። ከቀደመው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ነበረውና አሁን ያለውን በርግጥ እርሶ ባቀረቧቸው ውስጥ መለካታቸውን እናነጻጽራለን። ነገር ግን የተለያየ ሐሳቦችን የማግኘት እድላችንን ለማስፋት ሌላ ጥያቄ ሳላከል ዶክተር ዮናስ የተከታዩን እድል ለርሶ ተስፋ ለመቅረጦን ለውጡን ማስተካከያ ማስፈለጉን ገልጸው፣ ግን ያሉት ሁኔታዎች ሻለቃ ዳዊት እንዳቀረቡት ያንሃል አስጊ ወይም የከፋ ተስፋ አስቆራጭ ሁኔታ መስሎ አልተሳሉም በጽሑፎ። ምን ይላሉ ሻለቃ ዳዊት ላሉት?
በመጀመሪያ ደረጃ ማለት የምፈልገው በለውጡ ተስፋ አልቆረጥኩም ብቻ ሳይሆን የኔ አቋም ከዛም ከፍ ያለ ነው። ለውጡ በአሁኑ ጊዜ የፕራይም ሚኒስተሩ የለውጡ አያያዝ ከፋንደመንታል ሌቭል በመሰረታዊ ደረጃ ትክክል ነው ብዬ ነው የማምነው። ሆኖም ግን የአስተዳደሩ ወይንም የማኔጅመንት ብዙ ስህተቶች ተሰርቶ ነበረ። እነሱ ላይ ነው ያተኮርኩት ጽሑፌንም እንዳየኸው። ለዛም አስፈላጊ እርማቶች መደረግ አለባቸው የሚል ነው አንደኛው። ሁለተኛው እስካሁን ድረስ የፐብሊክ ሪሌሽንስ እና የኮሚኒኬሽኑን ኤኮሲስተም ማለት ከህዝቡ ጋራ መንግስት ከህዝብ ጋራ ያለው ግንኙነት አልተመሰረተለትም ነበር። እንግዲህ አሁን ኢትዮጵያ ውስጥ ያለው ኢፒአርዲኤፍ ነው፣ ኢህአዴግ ነው ኢትዮጵያ ውስጥ አንድ ያለ ፓርቲ። እዛ ፓርቲ ውስጥ ያሉት ባላቸው ፕላትፎርም ባላቸው መድረክ ያለውን ለውጥ ሊገፉትም ይችላሉ፣ እንዲሰምር ሊያደርጉትም ይችላሉ፣ ሊጎተቱትም ይችላሉ። ጠቅላይ ሚኒስትር አብይን በብዛት የደገፋቸው ከዛ ሲስተም ውጭ ያለ ኢትዮጵያዊ ነው። ዲያስፖራም ላይ ያለው ኢትዮጵያ ውስጥ ያለው ተገልብጦ የወጣው ኢትዮጵያዊነት የኢትዮጵያ ናሽናሊዝምን ያቀፈው ነው። በዚህ በዘር ፖለቲካ የተመረረው ነበረ እሳቸውን ያቀፈው። ትልቁ ስህተት የተሰራው ለዚህ ኢትዮጵያዊ ነኝ ብሎ ለነበረው ፕላትፎርም መፍጠር አልተቻለም። ያ ማለት ኦዲፒን ወይም የእሳቸውን ፓርቲ ተዉ ማለት አይደለም። በአሁኑ ጊዜ የእሳቸውን ፓርቲ መተው አይችሉም። ምክንያቱም አንድ ፕላትፎርም ላይ ሆነህ ነው ለውጡን መምራት የምትችለው። ግን ትልቁ የእሳቸው አሴት የነበረው ለዛ ህዝብ መድረክ አልተከፈተለትም ነበር። መድረክ ስላልተከፈተለት ደግሞ ያለውን ለውጥ ኢንፍሉዌንስ ሊያደርግበት ወይንም ደግሞ የእሱን አስተዋጽኦ ሊያበረክትለት የሚችልበት መንገድ ጠባብ ነበረ። ያ ነው ኮንፊውዝ አደረገው ወይንም ተደምር ያለው ብሎ የነበረው ተቀምሽ ያለው ባለት ያስገባው ከሚል ነው እንጂ በመሰረታዊ ደረጃ ጠቅላይ ሚኒስትሩ እስካሁን የሚሰሯቸው ነገሮች የተሳሳቱ ናቸው ብዬ አላም።
መልካም።
ሁለተኛ የኔ እንግዲህ አመለካከት የሻለቃ ዳዊት አቀራረብ ላይ አንደኛ ይሄንን ችግር የፈጠረው መሰረታዊ ችግሮችን ሙሉ ለሙሉ ተቀበሏቸው አልመሰለኝም። ከዚህ ነው ኒክ ፕራይም ሚኒስትር ወይንም አሁን ያለው መንግስት ከዛ ነው እጄ የተጀመረው የሚለውን የተቀበሉት አልመሰለኝም ሙሉ ለሙሉ። በሁለተኛ ደረጃ ግን ያቀረቧቸው ብዙ ነገሮች ከተለያዩ ቦታ ላይ የተነሱ ናቸው፣ ኤፒሶዲክ ናቸው። ኤፒሶዲክ እንግዲህ ምንድን ነው?
በአንድ ወቅት በአንድ ቦታ የሚከሰቱ አይነት ናቸው ያሉ ነው
ነገሮች። እሱን ነው የማወራው። እኛ አንድን ለውጥ ማምጣት የምንችለው ሲስተሚክ የሆነ እሱ ላይ ፎከስ እስካደረግን ድረስ ነው። ኢትዮጵያ ካለችበት ሁኔታ ላይ ተነስቶ ለውጥ በሚደረግበት ጊዜ አሁን የምናያቸው ብዙ ነገሮች ይመጣሉ። በእርግጥም ሁሉ ነገር ስላልተሰራ መሆን ከሚገባው በላይ እየተፈጠረ ነው። ከዛ ውጭ እንደው አንድ ነጥብ ማለት እንፈልገው በሻለቃ ዳዊት ላይ ብዙዎቹ ያቀረቧቸው፣ እኔ ዓለም ባንክ ውስጥ ነበር የምሰራው። በምሰራበት ጊዜ ከ71 ሀገር በላይ ሄጃለሁኝ። ከ71 ሀገር በላይ ኢኮኖሚውን አይቻለሁኝ፣ የሶሻል ሁኔታውን አይቻለሁኝ። በብዛትም ባይሆን የተወሰኑ አፍሪካ ሀገሮች ጋራ ትናለኝ፣ ግን በብዛት ኤዥያ እና ላቲን አሜሪካ ላይ ነበር የማደርገው። ብዙዎቹ አሁን ለምሳሌ ፌይልድ ስቴት ነው በሚሉበት ጊዜ ብዙዎች የተጠቀሙባቸው ነገሮች ትክክል አይደሉም። በእሳቸው መመዘኛ ከታየ ኢትዮጵያ ፌይልድ አትሆንም።
እስኪ ያስጨብጡን በእሳቸው መመዘኛ ትክክል አይደሉም ያሏቸውን። በጣም ዝርዝር ውስጥም ባይገባ አንድ ሁለት ብለው ያሳዩን እስኪ።
አዎ፣ አሁን ለምሳሌ አንደኛው የተናገሯቸው ምን ይላል? ፌይልድ ስቴት ለመሆን ኢኮኖሚ የለም ወይንም ደግሞ የወደቀ ነው። ኖ ኢኮኖሚ ኦር ዲስፋንክሽናል ኢኮኖሚ የሚል አቀራረብ አላቸው። አሁን ያሉት ጠቅላይ ሚኒስትር የመጡት በ2018 መጀመሪያ ላይ ነው። የአይኤምኤፍ የኢኮኖሚክ እድገቶችን የሚያደርገው ከጁላይ እስከ ጁን ነው። እንግዲህ የመጀመሪያው የ2018ን 17.5% አድጓል ኢትዮጵያ ይላል። ከዛ ውስጥ የፋቸው ሚና ሜቢ 3-4 ወር ነው። የፋቸው ሊሞገስበትም ሊወቀሱበትም ይችላል አይደለም። የ2018ቱን ግን IMF የሚለው ይሄም ግምት ነው 8.5% ኢትዮጵያ አድጓል ይላል። የማደጋደላለው ይላል እስከ ጁን እስከ ጁላይ ሁለት እስከ ጁን 2019 ማለት ነው ከሁለት ወር በኋላ። ያንንም ደግሞ በአፍሪካ ውስጥ የመጨረሻው ከፍተኛው እድገት ያሳየ አንደኛ ኢትዮጵያ ነው፣ ሁለተኛ ሩዋንዳ ነው፣ ሶስተኛ ሴኔጋል ነው ይላል። ያንን በምንልበት ጊዜ እንዴት አድርገን ነው ኢኮኖሚው የለም ወይንም ወርቋል የምንለው? ያንዱ ነው ሁለተኛ እድገት የኢትዮጵያ ዴት ቱ ጂዲፒ ሬሾ ይላል
ከዛ
9% ነው።
የብድር የኢትዮጵያ ብድር በነፍስ ወከፍ ሲለካ
ከኢኮኖሚው ጋር ሲነጋገር ይላል። የዓለም ባንክን ይሁን የዩናይትድ ኔሽን ወይንም የአይኤምኤፍንም ዳታዎች በምንመለከትበት ጊዜ ከኢትዮጵያ የባሰ ወደ 74 ሀገሮች አሉ ከኢትዮጵያ የእጥፍ እጥፍ ያላቸው። ለምሳሌ ጃፓን 230% ነው። አሜሪካ 109% ነው። ህንድን የተመለከትክ እንደሆነ ኬንያን የተመለከትክ እንደሆነ ኢትዮጵያ ካላት የዴት ጂዲፒ ወይንም እዳ ከጠቅላላ የኢኮኖሚው ጋር ሲመዛዘን 59% ከማንኛውም አገር እንደለም። እንዲሁም እኔ ብዙ ቦታ ላይ ጽፌያለሁ የኢትዮጵያ መንግስት ያንን ነገር ከፍጹም ከቁጥር ውስጥ መክተት የለበትም። በተለይ ከቻይና ውጪ ከወርልድ ባንክ እና ከአይኤምኤፍ በትልቅ አውሮፕላን ጭነው ቢያበድሯችሁ ተቀበሉ። ሲያበድሯችሁ መክፈል እንደማትችሉ እያወቁ ነው የሚያበድሯችሁ አሁን ባለንበት ሁኔታ። ስለዚህ ወደኋላ ማለት የለብንም የሚሁሉ ይጣቁታልና አሁን ይሄ እንደ ፌልድ ስቴት ሆኖ ሲቀር ትክክል አይደለም። አይ ቲንክ ትንሽ በርከት ያለ ጊዜ ቢኖረን እያንዳንዱ ሻለቃ ዳዊት ያስቀመጧቸው ነገሮች ተመርጠው መጥፎ የሚባሉ ነገሮች ተመርጠው ነው። እኔ 24 ሰዓት ብትሰጠኝ ኢትዮጵያን ሶማሌን አስመስዬ ልጽፍልህ እችላለሁ፣ ኢትዮጵያን ስዊዘርላንድን አስመስዬ ልጽፍልህ እችላለሁ። ሴሌክቲቭ የሆነ የፋክት ፋይንዲንግ ካደረግን ማለት ነው።
አጠቃላይ ስዕሉን አይሰጥም። ከዚህ ውጭም የሆነ የትኛውንም መንገድ ልንከተል እንችላለን የሚል ይመስላል። ለመከራከር ያህል ለሻለቃ ዳዊት እድል መስጠት ስላለብኝ ሌሎች ነጥቦችንም ስለማነሳ የሚመልሱት አንድ ጥያቄ እርሶ ጋር ላቆይ። ብድርን በተመለከተ የተንሰራፋ ሙስና ባለበት ብድርን በገፍ መውሰድ ችግር ሊሆን የሚችልበት ሁኔታ አይታየትም? እርሶ ጋር ስንመለስ የምንመለከተው ጥያቄ ነው። ሻለቃ ዳዊት በቀጥታ ዶክተር ዮናስ ላሏቸው ጥያቄዎች መልስ በመስጠት ይጀምሩ።
ዶክተር ዮናስ እኔ ኢኮኖሚስት አይደለሁም፣ ነገር ግን ይገባኛል ነገሩ ይገባኛል። ወርልድ ባንክ እና አይኤምኤፍ ሁሉ ጊዜ አበዳሪዎች ናቸው። አበዳሪዎች ስለሆኑ እነሱን ለሚመለከቱት አበዳሪዎች ብድራቸውን እንዲመለስ እንፈልጉት እና ሁሉ ጊዜ አንድን ሀገር ኢኮኖሚ ሁኔታ የሚመዝኑት ራሳቸው ያንን ብድር እንዴት ይመለስልናል ከሚለው ካልኩሌሽን ሂሳብ ሰርተው ነው። በጠቅላላው ግን እኔ ከማንንም ፋንድ ፎር ፒስ የሚለው ይሄ የፍራጃይል ስቴት ኢንዴክስ የሚያወጣው እኔ መረጥኩት አይደለም፣ የተቋቋመ ነው። ዓለም በሞላ የሚጠቅሰው ነው። ከዛ ነው የወሰድኩት አንዱ። ሌላውም ደግሞ ከዚሁ አገር ውስጥ ከመጣ የገቨርነር የናገር ደሴ የተናገረው ነው። 10.5 ቢሊዮን ብል ዴፊሲት አለብን 5% መሆኑ ነው እና ይህንን ነው እንግዲህ የሚናገረው እና ከዛ ውስጥ የኤክስፖርት እርሚያችን 1.64 ቢሊዮን ነው ይላል። ኢምፖርት 10.5 ቢሊዮን፣ ኢምፖርቱ ብቻ 10.5 ነው እና ይህን ሁሉ የሚናገረው እዳውን ደግሞ ያለብንን እዳና የፎረን ኤክስቼንጁን ገቨርነሩ የተናገረ ነው። የለንም ለመድኃኒት መግዣ ብቻና ለነዳጅ ማስገቢያ ብቻ ነው ብሎ የተናገረው እሱ ነው። እኔ የፈጠርኩት አይደለም። ያንንም የፌልድ ስቴት ኢንዴክስን ያወጣሁት ፋንድ ፎር ፒስ የታወቀው ማንም መጽሐፍ እንትን የሚለው ኢንዲፔንደንት የሆነ ከዛ ውስጥ ነው የጠቀስኩት እንጂ አልፈጠርኩትም። ስለዚህ አገሬ ብታምር እወዳለሁኝ፣ ግን ፈልጌ እንትን ነው። መሬት ላይ ደግሞ ያለው ሁኔታ ስናይ ደግሞ በፋስተስት ግሮዊንግ ኢኮኖሚ ኢትዮጵያ ይባላል። ብዙ ኢኮኖሚስቶች ደግሞ ማቅረብ ይቻላል ይህንን ውሸት እንደሆነ። በመሬት ላይ ስናይ የህዝቡ ኑሮ ምንድን ነው እና እዛ አዲስ አበባ ውስጥ ሰርኩሌት የሚያደርገው ገንዘብ ዛሬ ይህን ስንነጋገር ለመቶ ዓመት የነበረ የልማት ባንካችን ኮላፕስ አደረገ። 46 ቢሊዮን ዶላር አበድሮ እና ሊመለስ አልቻለም። ያ ገንዘብ ለምንድን ነው ሊመለስ አልቻለም? ኮራፕሽን ሆነ እና በቡስና ብድር የተሰጠ ነበር። አሁን ያ ባንክ ሊዘጋ ነው፣ ባንክራፕት ሆኗል፣ ኪሳራ ገብቷል። ይህን የመሳሰሉ ነገሮች አሉ በሀገራችን ስለሚያርሱ ስለዚህ ኢኮኖሚው በርግጥ ወርቋል። የኑሮን በጣም መለከቻል ኢንፍሌሽኑን ማየት ይችላል። ምን አይነት ኑሮ የሚኖር ባላገር መሄድ ይችላል ያለውን ነገር ለማየት ኢትዮጵያውያን ኑሮ ያ ሁሉ ያሳየናል ለማለት ነው። የኢትዮጵያ ኢኮኖሚ እየወደቀ መሄዱን በደንብ ያሳየናል።
መልካም የከሸፈች ሀገር ነች የሚለውን አጥብቀው እየተከራከሩ ነው ሻለቃ ዳዊት። ዶክተር ዮናስ ጥያቄ ላቆየሁንም።
እሺ፣ በእርግጥ ኢንዲኬተሮቹ ማሳያ ነጥቦች ሻለቃ ዳዊት ያነሷቸው በዓለም ውስጥ የሚነሱ ነጥቦች ናቸው። የኔ ችግር እሱ አይደለም፣ ነጥቦቹ መሆናቸው አይደለም። ግን የኢትዮጵያ ኢኮኖሚ በእርግጥ ዓለም ባንክም ብዙ ጊዜ ይወቀሳል። የኢትዮጵያ ዳታ በዘመነ ቲፒኤልኤፍ ጊዜ 13-12 10% አደገ የሚባለው ትክክል አይደለም ተብሎ ብዙ ይወቀሳል። ብዙ ኢኮኖሚስቶችም ክሬዲብል በሆነ መንገድ እነዚህ ነገሮች ኤግዛጀሬትድ የሆኑ ይመስላሉ በሚል ያቀርባቸዋል። ሆኖም ግን የኛ ክርክር የሚሆነው እንደዛም ብለው እንኳን የሚከራከሩት ሰዎች 13% አይደለም 10% ነው ወይንም 10% አይደለም 8% ነው ነው የሚሉት የኢትዮጵያ ኢኮኖሚ የፖለቲካ አላማ የሌለው ንጹህ ኢኮኖሚስት የኢትዮጵያ ኢኮኖሚ በነ ቲፒኤልኤፍ ጊዜ አላደገም ብሎ የሚል ትንሽ ችግር ያጋጥመዋል። አሁንም 8.5 አደገ ወይንም ነው 8.5 ሊሆን አይችልም 6 ሊሆን ይችላል 5 ሊሆን ይችላል ብሎ ሊከራከርበት የሚችል ነጥብ ሊኖር ይችላል። ምክንያቱም የኢኮኖሚክስ ዶክተር ጋር ስትሄድ በሽታው ይሄ ሊሆን ይችላል ትራይል ኤንድ ኤረር ነው፣ በሙከራ ነው ፓርትሊ። ሆኖም ግን አንድ ሀገር 8.5 አደገ ቢባል ወይም 5% አደገ ቢባል ኢቨን 5 እንኳን አደገ ብንል የሰብሳራን አፍሪካ አቨሬጅ ከ5 በታች ነው። ስለዚህ ኢትዮጵያ እየወደቀ ነው የሚለው ነገር በጣም ትክክል አይደለም። በኢኮኖሚ ቲዮሪ በኢኮኖሚ ስንመለከተው አንድ
ኢትዮጵያ ማየት ያስፈልጋል። ፐርካፒታ የእያንዳንዱ ሰው ኑሮ ማየት ያስፈልጋል። ይሄንን እያየን እኮ ነው እንጂ አገር ውስጥ የሚመጣውን ገንዘብና ከተማ ውስጥ ሰርኩሌት የሚያደርገውን ገንዘብ አይደለም ማየት ያለብን። ነገር ግን የትሪክል ዳውን አርጎ በርሳች ወርዶ እያንዳንዱ ሰው ጋር ምን ድርሻ ያገኘ ነው ገንዘቡ ሰርኩሌት ያደርጋል። ኢንፍራስትራክቸር ልማት ድርጅቶች መንገዶች ይሰራሉ። ነገር ግን ያ ከተራው ገበሬ ጋር 5.98% ከሆነ ህዝብ ጋር ምን ግንኙነት አለው ነው? ግንኙነት የለውም። ያን ግንኙነት ስናጣ ነው የኢትዮጵያ ኢኮኖሚ ከፍቷል የሚያሰኝ እንጂ ኢትዮጵያ ውስጥ ሆነ በግራንትም ሆነ በተለያየ መልክ የሚገባውን ገንዘብ ያንን አካፍሎ በህዝቡ እንትን ይህን ያህል አደገ የሚለው እንትን ካልኩሌሽን አይሰራም። ይሄ ኢኮኖሚስቶችን ውድቅ አድርገውታል። ዋናው የሚታየው የሰው የተራው ሰው ኑሮ ሳይወርድ ምን ይኖራል ነው አንድ ቀኑ መለኪያው። ሌላው መለኪያው ደግሞ ከጸጥታ ጋር በስጋት የሚኖር ሰው መነቃነቅ የማይችል ህዝብ። አሁን እኮ መለኪያው ይሄ ብቻ አይደለም፣ ሁሉም ተደምሮ ነው ያችን ሀገር ወደቀች የሚያሰኛት። የመጨረሻ ወደቀች ያለች ቆይቷል። እንደዚህ ከተባለ ሁሉ ነገር የቴክኖሎጂ ጉዳይ ይጨመርበታል። የመጨረሻ ባክወርድ ነው፣ የስልክ የቴክኖሎጂ አጠቃቀም፣ ይሄ ሁሉ ሲዳመር ኢትዮጵያ ኢኮኖሚ እታች ነው። የኢትዮጵያ የመጨረሻው ድሃ 10 ሀገር ውስጥ ነች ያለች ኢትዮጵያ። ይሄ የታወቀ የተጻፈ በሁሉም ቦታ ነው። በቱሪስት ካንትሪስ ኦነት ተብሎ ቢወጣ ማናቸው መለኪያ ኢትዮጵያ አንዷ ነች።
ይሄ ወርልድ ባንክ በነበርኩበት ጊዜ የኔ ስራ በዓለም ውስጥ ያሉትን ኢኮኖሚዎች ማነጻጸር ነበረ። ለዛ ኃላፊ ነበርኩኝ። አፍሪካ ላይ ለሚደረገው ብቻ ሳይሆን ኢትዮጵያ ላይ ለሚደረገው ብቻ ሳይሆን ጠቅላላ በዓለም ላይ። ለዛም ነው ቅድም ከ81 ሀገር በላይ ዞር ያለው ያልኩት። የእያንዳንዱን ሀገር ኢኮኖሚ የመመርመር እና የማወዳደር የማነጻጸር ለዛ ክፍል ኃላፊ ነበርኩኝ ዓለም ባንክ በነበርኩበት ጊዜ። እነዚህ ቁጥሮች እንዴት እንደሚገነቡ አውቃለሁኝ። እነዚህ ቁጥሮች ዝም ብለው ከአየር ላይ የሚሳቡ አይደሉም። አሁን ለምሳሌ ስለ አንድ ሀገር የኢኮኖሚ እድገት በምናወራበት ጊዜ በአንድ ወር ወይም በሁለት ወር አይደለም። አሁን ወርልድ ባንክ የሚያቀርበው በአሁኑ ጊዜ የ2017ቱን ነው። ምክንያቱም 2 ዓመት ይፈጃል የአንድን ሀገር ኢኮኖሚ ዳታውን ሰብስቦ በደንብ አመቻችቶ ካልኩሌት አድርጎ ብዙ 3-4 ቦታ ላይ ቬሪፋይ የሚደረግበት ልትረዳኝ ትችላለህ? ቬሪፋይ
ማመሳከር የሚቻልበት
እሱ ሁሉ ከተደረገ በኋላ ነው። እኔ ለዛ 8 ዓመት ኃላፊ ነበርኩኝ። የኢትዮጵያ እድገት አዲስ አበባ ላይ በምናያቸው ፎቆች ሳይሆን ብዙ እድገት አሳይታለች። በእርግጥ የጀመርነው በጣም ድሃ ነበር። ዛሬ ከዓለም 10 ድሃዎች አንዱ ነን ቢባል የዛሬ 10 ዓመት ኢትዮጵያ ከሞዛምቢክ ቀጥሎ ነበረች በድህነት ደረጃ። ሶ ብዙ የመጡ ነገሮች አሉ። እነዚህ ሁሉ ግን አሁን ያለንበትን ሁኔታ አይገልጽም። አሁን ያለንበት ሁኔታ ትልቁ መሰረት ከ1994 ዓ.ም በዚህ ሀገር አቆጣጠር ማለት ነው የኮንስቲቱሽኑ ሲወጣ የአንድ 14 ገጽ ጽሑፍ ነበር። ይሄ ነገር ምን ያህል ቀውስ ሀገሪቷን ሊከታት እንደሚችል ያነት አሁን ስር ሰዶ ኮንስቲቱሽናችንም እሱ ነው መመሪያውም እሱ ነው የፖለቲካ ለገንትኖችም እዛ ላይ ነው ያለው። ይሄን ነገር ለማድረግ በጣም ጁዲሺየስ ሆነ ወይንም ደግሞ በጣም ታስቦበት አስብሎ የሚቀየር ነገር ነው። ነገ ተነስቶ አሁን ያለው 10 አመት ቢበላ ያ ባለፈው 27 አመት የተፈጠሮ ያደገው ኦሮሞን የተመለከተ እንደሆነ አጼ ሚኒሊክ 5 ሚሊዮን ኦሮሞ ጨርሰዋል እየተባለ ያደገ ነው። የእናት ጡት የተቆረጠበት ሀውልት የቆመበት ቦታ ላይ ተወልዶ ያደገ ነው። እነዚህ ሰዎች ኢትዮጵያ የሚለውን ኮንሴፕቱም የላቸውም። ኢትዮጵያን የሚያመሳስሉት አርመኒዎች መጥተው እንደገዟቸው እንደገደሏቸው ጄኖሳይድ እንዳደረጉባቸው ነው። እንደዚህ ተብሎ የተፈጠረን ወጣት አሁን ባንድ ጊዜ ማንንም ቢሆን ሊያስተካክለው አይችልም።
ይስተካከላል አይደለም። አሁን እኔ ደግሞ የዶክተር አብይ ጥፋት ነው አይደለም የምለው ተቅላላ ከአለፈው ፍርአት ጀምሮ እስካሁን ድረስ ትግለት ተዳምሮ የመጣ ችግር ነው ሱን አምናለሁ። ግን አሁን እየተባባሰ መጥቷል ነው እና ግዘንዳል ወደ ፖለቲካው ብናመራ ችግሩ ህገ መንግስቱ ነው አል ለኔ የሚታየኝ ህገ መንግስቱ ነው አል ፓርላማው ነው አል ኤትኒክ የዘር ፌደራሊዝም ነው አል ይሄ ከሆነ ድረስ ይሄንን ለመለወጥ ምን ተደረገ እስከዛሬ ድረስ? በእውነት ዶክተር አብይ ብዙ ነገር ፈጽመዋል። ዶክተር አብይ የፈጸሙት ሁሉ ፍርአት ፈጥሮ ሳይሆን በፍርአት አማካኝነት ሳይሆን ዶክተር አብይ የፈጸሙት በመልካም ፈቃዳቸው በጠቅላይ ሚኒስትርነት ባላቸው ስልጣን ብዙ ነገር ሰርተዋል። ፍረኛ አስወጥተዋል። የፖለቲካ ምህዳሩ እንዲሰፋ አድርገዋል። አንዳንድ ሰዎችም ለፍርድ እንዲቀርቡ አድርገዋል። በነጻነት ሰው መናገርና እንዲጽፍ አድርገዋል። እና ይሄንን ማንንም ይሄንን የጻፈው የፈጸሙት ነገር ማንንም ሰው ሊክድ አይችልም። ነገር ግን በፍርሃት ለውጥ የተደረገ ሳይሆን ይሄ በግላቸው የተደረገ ነገር ነው። ህዝብ የሚጠብቀው ምንድነው? የፍርሃት ለውጥ ተደርጎ ወደ ዴሞክራሲ ፍርሃት የምንሸጋገርበትና በዛ ፍርሃት የምንገዛበት ሁኔታ ይፈጠር ነው የሚታየው። እስታተስኮ ያለው ሁኔታ እንዲቀበጥ እንጂ
ባለበት እንዲቆይ
ባለበት ሁኔታ እንዲሆን ነው እንጂ ምርጫው እንኳን ይካሄድ የሚባለው ህገ መንግስቱ ሳይለወጥ ኢፒአርጄ ሳይለወጥ ባለው ህገ መንግስት መሰረት ምርጫ ይካሄድ ነው።
መልካም። ጽሑፋችሁ ላይ በስፋት ያሰፈራችሁት ይሄ የከሸፈች አገር የሚለው ሐሳብ ነው ትንሽ ጠንከር ያለውን ክርክር ያመጣው። ዝርዝሮችን እናንሳ ውይይታችንም ትንሽ ቀልጠፍ ለማድረግ ዶክተር ዮናስ ደርሶ ልምጣ። ይሄ ሁሉን ያሳሰበ እርሶ ይዘረዝሯቸዋል ሂደት ማስተካከያ ማስፈልጉ ግን ግድ ነው ብለዋል በጽሑፎም። ማስተካከያው ጋር ከመድረሳችንና አማራጮቹን ከማይታችን አስቀድሞ ግን ብዙዎችን ያሳሰበ ሻለቃ ዳዊትም ትንሽ ጨረፍ አድርገውታል በጽሑፋቸው ገፋ አድርገው የሚሄዱበት የህዝቡን የለት ተለት ኑሮ አደጋ ላይ የጣለ ሰላማዊ ሁኔታዎች በሌሉበት ኢኮኖሚው በምን መልኩስ መቀጠል ይችላል? ኢኮኖሚን በሚመለከት የደህንነት ዋስትና ማጣትን ሻለቃ ዳዊት ቀደም ብለው እንደተከራከሩት ሁሉ የተለያዩ ኃይሎች በገዛ ፈቃዳቸው ሌላ መንግስት ይሆኑ ይመስላል የሚባል ደረጃ እስኪደርስ ጥቃቶች በተለያየ አካባቢዎች ከዚህ ቀደም ባልታየ መልኩ መካሄዳቸው አሳሳቢነቱን አያነረውም ወይ? አሳስቦናል የሚለው ድምጽ ብዙ ነውና
በዛ ላይ ምንም የሚያከራክር ሁኔታ የለም። የተደረገው ነገር እንደዚህ ነው። ፕራይም ሚኒስተሩ ወይንም በአሁኑ ጊዜ ያለው አስተዳደር ከውጭ ያለውን የፖለቲካ ተቃዋሚ ወደ ኢትዮጵያ እንዲገቡ አደረጉ። ውጭ የነበሩት እነዚህ የሚዲያ ሰዎችን ኢትዮጵያ ውስጥ ገብተው እንዲንደቃንደቁ አደረጉ። ሁሉ በነፃ እንዲገቡ ተደረገ። ይህ በሚደረግበት ጊዜ ድም ጽሁፌ ላይ ምን ብያለሁ? ቸርችል የተናገሩትን ነገር ውሸት አንዴ ከተለኮሰች ዓለምን ትዞራለች እውነት ሱሪውን ለብሶ እስከሚቆም ድረስ ይላል። አንድ ውሸት ከአንድ ቦታ ስትለኮስ በጊዜው ቶሎ ማያች ውሸት መጥፋት አለባት። አሁን በተለይ የዚህ የሶሻል ሚዲያ ኑ ግቡ በሚሉበት ጊዜ ሶሻል ሚዲያውን እንዳለለቀቁት መንግስት ያንን ኮንትሮል ሊያደርግ የሚችልበት በህግና በጉልበት ሳይሆን እነሱ አጀንዳውን ቀድመው ከመያዛቸው በፊት መንግስት የሱን አጀንዳ ሲስተሚክ በሆነ መንገድ ወዴት እያመራ እንደሆነ ያንን መፍጠር አልቻለም። ይሄ ነው ፕራይም ሚኒስተሩ የሚያደርጉት ነገር ሁሉ ትተው ይሄንን ነው አሁን ማድረግ ያለባቸው። ክፍያም አልፈልግም ልረዳችሁ እችላለሁ መጥቼ ያንን ላቋቁምላችሁ እችላለሁ ያን ነበረ እኔ ከጁን 2018 ጀምሬ ምክንያቱም በጣም ያሳሰበኝ ነገር እሱ ነበረ። አሁን ባዶ ቦታ ተለቀቀላቸው። ያ የተከፈተ ቦታ ለብዙ የአክራሪ ባዶ ቦታ ለቀቀለት። የጠቅላይ ሚኒስትሩ ትልቁ ችግር ምንድነው? ኦሮሞን ትንሽ አኮሞዴት የሚያደርግ ነገር ሲጀምሩ ይሄው የኦሮሞን አጀንዳ ነው እሳቸው የሚገፉት ይባላሉ። ሲያማራውን ደግሞ ትንሽ ለቀቅ ያደረጉ እንደሆነ ኦሮሞ ደግሞ እኚ ሰውዬ እኮ የኢትዮጵያን አጀንዳ ነው ያዙት ይላል። ከነጭራሹም ብዙ ተቃውሞ ያለባቸው የጠቅላይ ሚኒስትር አብይና አቶ ለማ ኢትዮጵያዊነት ሱስ ነው ወይንም ሞተንም ቆመንም ኢትዮጵያዊ ነን የሚለውን አጀንዳ ይዘው ሲመጡ የአርባ ዓመት የኦሮሞ ሊብሬሽን ቲዮሎጂ ምለው ምንድነው ወደ ሃይማኖትነት ተቀይሯል። በሎጂክ የሚመራ ሳይሆን በመንፈስ የሚመራ ሆኗል። ያ መረን ስለተለቀቀ አሁን ብዙ ያየናቸው ኬኦሶች አሉ። እነዛን ለማድረግ የኮሙኒኬሽን አውታር መፈጠር አለበት የሚለው ላይ አንድ መጨረሻ ከሻለቃ ጋር ትንሽ ለየት የሚያደርገኝ ነው ምንድነው ሻለቃ ብቻ ደግሞ ብዙ ሰው የተናገረው ነው አይደል? ሮድ ማፕ አልሰጡንም። ሮድ ማፕ በአማርኛ ልዘጋ ይችላል።
ፍኖተ ካርታ ይልታል። የሚኬድበትን ማሳየት የሚችል
ፍኖተ ካርታ አልሰጡንም ይላሉ። እኔ የጠቅላይ ሚኒስትሩ አማካሪ ብሆን በአሁኑ ጊዜ የፖለቲካል ፍኖተ ካርታ ማውጣት ማለት የፖለቲካ ሱሳይድ ነው፣ ራስን መግደል ማለት ነው። ለምን ያልከኝ እንደሆነ ኢትዮጵያዊነት የሚለውን ይዘው የዘር ፖለቲካ ቆሞ ኢትዮጵያነትን መልሳለን ቢሉ እንዳለ ኦሮሞ ይገለበጥባቸዋል። ወይንም ደግሞ አይየለም አሁንም እንዳለው አንዳንድ መሻሻል አድርገን ኤትኒክ ፌደራሊዝሙን እናደርጋለን ያሉ እንደሆነ ደግሞ ይሄ ኢትዮጵያዊ ነኝ የሚለውና አማራዊ ነሳባቸዋል። በአሁኑ ጊዜ ኮንሰንሰስ ነው ቢልድ መደረግ ያለበት። አማራው በራሱ መሐከል አንድ ሴንተር መፍጠር አለበት። ኦሮሞ በራሱ መሐከል ከዛ በኋላ የሚመጣ ነገር ነው እንጂ አሁን እዛ አጀንዳ ውስጥ ቢገቡ እኔ ለዛም ነው እሱን ይተውና የኢኮኖሚ አጀንዳ ነው ያዝ ያልኩበት ምክንያት ለዛ።
መልካም
ከሳብ ጥሩ ነው። ዶክተር ዮናስ አማካሪ አለመሆኑ ጥሩ ነው። እሱም አርስማማን በምትናገረው ታክብሮት ጋር
መልካም። ዶክተር ዮናስ ሌላ ጥያቄ የሚጋብዙ ሐሳቦች አልስተዋል። ለሻለቃ ዳዊት እድል መስጠት ስላለብኝ ወደዛ ልሂድና አመለሳለሁ። ሻለቃ ዳዊት
አንድ ችግሩ አንተ ያልከው ነው ዶክተር ዮናስ ሚዛን ለመጠበቅ ነው። የኦሮሞ ቤዛቸውንና የኢትዮጵያዊነት ኃላፊነታቸው ሁለቱን ሚዛን መጠበቅ አስቸገራቸው። ኤትኒክ ፌደራሊዝም የትም ሀገር የለም። አፍሪካን መረመርኩኝ ሁለት ቦታ ብቻ ነው ያለው፣ ናይጄሪያና ኮሞሮስ። ሁለቱም የዘር አይደለም። ኤትኒክ ፌደራሊዝም ያለው ኢትዮጵያ ውስጥ ብቻ ነው። ይሄን ኤትኒክ ፌደራሊዝም እያላሉ በመሄድ ፋንታ እያጠበቅ ነው እየከረረ ሄደ። ዛሬ ደቡብ ውስጥ ያሉ በአቅጣጫ ነበር እስከዛሬ የምንጠቀሰው፣ ከእንግዲህ ወዲያ በዘራችን መሆን አለበት ነው። እያንዳንዳቸው ደግሞ የራሳቸው ዞን እንዲፈጠር እየጠየቁ ናቸው። ከዛ ባሻገር ደግሞ የኛ ያልሆኑ ኦሪጂናል የዚህ አካባቢ ያልሆኑ ሰዎች ይውጡ እያሉ ደግሞ እያባረሩ ናቸው። ነገር ግን ይሄ ሁሉ የፖለቲካው ዳይናሚክስ የፈጠረው ሁኔታ ነው። ይህንን ለመቆጣጠር ቻለ መንግስት ደካማ ነው። ሮድማፕ አንድ መንግስት ስልጣን በሚይዝበት ጊዜ፣ በተለይ ደግሞ በእንደዚህ ያለ ቀውስ ባለበት ጊዜ ስልጣን በሚይዝበት ጊዜ ግን ቪዥን ያስፈልገዋል። ምንድን ነው የሚሰራው ስራ? ምንድን ነው የምሰራው? ወዴት አቅጣጫ ነው የሚሄደው? ይሄን ሁኔታ እንዴት አድርጌ ነው የማቀዘቅዘው የሚል አንድ ሮድማፕ ማናችንም በቢሮ እንኳን ሮድማፕ ያስፈልገዋል፣ እንኳን በሀገር ደረጃ። ያንን ሮድማፕ አውጥተው መናገር አለባቸው፣ ማሳየት አለባቸው። ፍኖተ ካርታ
ዶክተር ዮናስ በርሶ ልጀምርና ወደ ሻለቃ ዳዊት መለሳለሁ። ስለ ጋራ መግባባት አንስተዋል። ህብረተሰቡ በተዛባ መረጃ የሚበረዝበት ሁኔታ ስለማክሸፍ ወይንም ያን ሁኔታ ስለመቀየር ወሳኝነት ጠቅሰዋል። ነገር ግን ደጋግሞ የሚነሳውን አንድ ጥያቄ እንመልከት። ይሄ በአገር ውስጥ አሁን ያለው ሁኔታ በተጨባጭ የሆነ ነገር አይደለም ወይ? አሁን ያለው ሁኔታ በእርግጥ የወረሱት ነው፣ በእርግጥም ግዙፍ ነው፣ ብዙ ስራም ሊጠይቅ ይችላል። ነገር ግን ከዚህ ቀደም ባልታየ መልኩ የሰዎች ህይወት አደጋ ላይ የሚወድቅበት ያን መለወጥ አለመቻል በመንግስት የደህንነት ዋስትና ጥበቃ ማጣት ችግር አይደለም ወይ? ያን መፍታት እንዴት ቀጠሮ ይሰጠዋል? ሻለቃ ዳዊት በአንድ አመት ጊዜ ውስጥ ምርጫ ራሱ እንደ ምርጫ ሊወሰድ እንደማይችል ከአንዳንዶች በመስማማት ይከራከራሉ። ለዚህም የችግሩን ውስብስብነትና ለነኚህ ዛሬ ለሚታዩት የበረቱት ፈተናዎች ምክንያቱ የዛሬው ህገ መንግስት መሆኑን ያነሳሉ፣ በጽሁፎም በዝርዝር ይሄዳሉ። ይሁንና በአማራጭነት ምርጫን አለመውሰድ በአንድ ወገን ተይዞ አንድ አመት በሞላው የጠቅላይ ሚኒስትር አብይ አስተዳደር የታዩ ችግሮችን መላ ማለት ባለበት አሁን የሚደረጉትን የማስተካከያ እርምጃዎች ይደረግባቸው አይደለም? እርሶ ካልቻሉ ኃላፊነታቸውን ይልቀቁ እስከሚለው ድረስ ይሄዳሉ። በርግጥ አንድ አመት ለአመታት የተጠራቀመውንና ሁኔታዎች ፈቅዶለት ቀደም ዶክተር ዮናስ እንደሚሉት የተባባሰውን ችግር ለመፍታት በቂ ነበር ወይ? ለዜጎች ደህንነት ዋስትና መስጠትን ጨምሮ ያላደረጓቸው የሚጠየቁባቸው ነገሮች እንዲያደርጉ ማድረግ ለምን አማራጭ አልሆነም? ለነገ ጊዜ የለም ብለዋል። ነገር ግን ሊስተካከል የሚችል እድል መኖሩንም ተቆመዋል። ሻለቃ ዳዊት ተበቀለውና በጣም ወሳኝ ነገር በመተነጋገሩበት ሰዓታችን አለቀ። አድማጮች ተወያዩ፣ ተነጋገሩ።
ለአሁኑ ግን እንግዶች
ሻለቃ ዳዊት ወልደ ጊዮርጊስ፣ ዶክተር ዮናስ ብሩ
ለጊዜያቸው አመሰግናለሁ። ቆይቱ ክርክሩ ይቀጥላል።
እግዚአብሔር ይስጥልኝ።
በጣም እናመሰግናለን።